አሉላ፣ እንግዲህ ውይይቱን ያሰናዳኸው አንተነህና እስኪ አስታውቀን።
አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች አጠቃላዩንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተሰናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር።
ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ።
ተዳለ ለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ።
መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ።
አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንደርድር። ለመሆኑ የዛሬው ጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምን ይነግረናል? መስፍን፣
ለእኔ ጠቅላይ ሚኒስትር አብይ በባለስመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይ ነኝ። ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝም አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ በፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋል። እና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጪ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው ግዴታ ልታረጓቸው ይገባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል። በቀጣዮቹ ቀናትና ሳምንታት እንደሚነግሩት ተስፋ አደርጋለሁ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቅኩት ነገር ብዙ የለም።
መልካም። እሺ ሄኖክ።
አመሰግናለሁ አሉላ። የካቢኔ ግሽጉ እና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊ እና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶች እና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ። ግልጽ አልሆነልኝም የትኛው እንደሆነ። ብቻ እሳቸውም ተሿሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ለባሉታዊ ጎኑ እንዲታይ ሊያደርግ የሚችለው ነገር? አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ፣ የወታደሩ ሰራዊትን ማዘዝ ይችላሉ ወይ፣ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ ሲሆን ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ ለሚጠብቃቸው ተግዳሮት እና ህወሓትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ግን ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር። እንደ አቶ ሲራጅ ፈጌሳ ይሆናሉ አይሆኑም የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙ እና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዞ ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና ጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግሮናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሓት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳጥተውናል፣ ብዙ ወንጀልም እንዲፈጸም ምክንያት ሆኗል የኮንትሮባንድ ንግድ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ህጉም ደግሞ ለሀገሪቷ ህግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና የተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል በትክክል ብሎ ማመን ይቻላል። እንግዲህ አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም በእነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ መሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። አዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ፍክር እና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ በአጠቃላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርናና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆነዋል። በጣም ብዙ ጥያቄ ማንሳት ይቻላል እዚህ ላይ። መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጪ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ እንደ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። ስርዓቱ ያለው እንግዲህ ቅንነት፣ ሁሉን አቀፍነት ሊያሳይ የሚችልበት እድል የሚሰጠዋል የሚል ግምት ነበረ። እሱ አልሆነም። ሌላው እነዚህ ሰዎች በመጀመሪያ ያ ብቃት ኑሯቸው አይደለም የተሾሙት። ሽፈራው ሽጉጤ ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር ሆነዋል። እዛም ግን አልቻሉም በሚል ግምት ነው እንግዲህ አጠቃ ያለው ግንዛቤ እንደዛ ነው። አይገርመኝም ባይችሉ ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና የእንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው የማስበው። ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጊያ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናውቅም። የሆነ ጭላንጭል ግን አለ። አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው። በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል።
መልካም። አሁን ሰፋ ወዳለውና ወደ ዋናው ውይይታችን እናምራ። ኢትዮጵያ እድሎችና ፈተናዎች በሚል የተከታታይ ውይይት አካል ነው ይህ ከሶስታችሁ ጋር የምናደርገው ቀዳሚ ውይይት። እድሎቹ ምንድናቸው? ፈተናዎቹ ውስጥ አንዳንድ ነጥቦችን እናነሳለን። የዶክተር አብይ ወደ ስልጣን መምጣት የጠቅላይ ሚኒስትርነቱን ኃላፊነት መረከብ ማግስት የተነሳሱ ስሜቶችን ከግምት አስገብታችሁ ከዛ ስሜት በስሜት ብቻ ከተያዘው ኃላፊነቱን የተቀበሉበትን ተንተርሶ ያሰሙት ንግግር ብዙዎችን ያነቃቃ ይመስላል። የተለያየ ትችቶች ወይም ሐሳቦች ሊቀርቡ የመቻላቸውን ያህል ከዛ ማግስት ምን አደረጉ? ጊዜው አጭርም ቢሆን ባለፉት ሁለት ሳምንታት ውስጥ ምን አይነት ክንዋኔዎች ነበሯቸው የሚሉትን በደምሳሳው እንመለከታለን። እስኪ መስፍን አንተን ላስቀድም። ያ መነቃቃት ወይም መነሳሳት የፈጠረውንም ስሜት ምክንያታዊነቱን ጭምር ይዘህ ብትንደረደር።
እንግዲህ አብይ ያው ዶክተር ይለዋል ብዙ ሰው በንግግር ውስጥ። እኛ ማዕረግ በጣም እንወዳለን። እኔ አብይ አህመድ ጠቅላይ ሚኒስትር እያልኩ ብቻ ነው የምቀጥለው። እንግዲህ አዲሱ ጠቅላይ ሚኒስትር የበዓለ ሲመት ንግግራቸው በብዙዎች ዘንድ ቢያንስ ጥሩ ስሜት የፈጠረ ነው። ይሄ የሆነበት ዋና ምክንያት የሚመስለኝ ንግግሩ የተደረገበት ጊዜና አገሪቱ በዛ ወቅት የነበረችበት ሁኔታ ይመስለኛል። አሁንም በዛው ሁኔታ ነች በርግ እና እሱ ለንግግሩ ተጨማሪ ጉልበትና ተጨማሪ ትርጉም እንዲሰጠው አድርጎታል። በብዙዎች ዘንድ እንደው ጥሩ ጎን ያለው ተስፋ የሚፈነጥቅ የሚመስል ስሜት የሰጠው ለዛ ይመስለኛል። ሌላው ያ ወቅት ከንግግሩ ከጭብጡና ከመልእክቱ እንዲሁም ከአቀራረቡ በተጨማሪ ብዙ ሰው ኢትዮጵያ ለገባችበት ችግር መፍትሄው ከየት ነው የሚመጣው የሚል በጣም የሚያስጨንቅና የሚያሳስብ ስሜት ውስጥ እያለ የኢትዮጵያ መጻኢ ዕድል ምንድን ነው የሚሆነው እያለ እየተነጋገረ በነበረበት ወቅት የመጣ ንግግር ስለሆነ ክብደት አግኝቷል ብዬ አምናለሁኝ። ከዛ ወዲህ ጠቅላይ ሚኒስትሩ እየቀጠሉት በንግግራቸው ነው። ሶማሌ ክልል መሄዳቸው በእርግጥ ከንግግሩ በተጨማሪ ራሱ ለጉብኝት መሄዳቸውም በጣም ፖለቲካዊ ትርጉም ያለው አስፈላጊም ነበር ብዬ አስባለሁ። ከዛ አምቦ ላይ ተመሳሳይ ነገር ሆኗል። ከዛ መቀሌ ላይ ሆኗል። እነዚህ በውስጣዊ በኢሃድግ ውስጥ ባለ የፖለቲካ ጨዋታ እንዲሁም ማገሪቱ ውስጥ በፈፈነው የውጥረትና የክራይሲስ ፖለቲካ አስፈላጊ ጉብኝቶች ናቸው ብዬ ወስዳለሁ ይስማኛል። ንግግሮቹ ግን እንግዲህ እየበዙ ሲመጡ ወደ መደጋገም ሊቀርቡ ትንሽ ነቀራቸው። ግን እስካሁን በጥሩ ጎኑ ነው የመመለከተው ንግግራቸው።
ወደ ኒውዮርክ ልምጣና ባለፉት 2 ሳምንታት ውስጥ አንድ ጠቅላይ ሚኒስትር ወደ ስልጣን በመጣ በ2 ሳምንታት ውስጥ ምን ሊያደርግ ይችላል? ራሱን የቻለ ጥያቄ ነው። ኢትዮጵያ ካለችበት ሁኔታ አንጻር ሊለኩም ይችላል። ምን ያህል ግምት የሚሰጣቸው ክንዋኔዎች አድርገዋል? ሄኖክ ተከታትለው ከሆነ
በ2 ሳምንት ውስጥ በዲሞክራሲያዊ መንገድ ከተመረጠ ጠቅላይ ሚኒስትርም የተለየ ነገር መጠበቅ የሚቻል አይመስለኝም። እኔ ከሳቸው ጠብቅ የነበረው መስፈን ጣቅሶታል፣ አገሪቷ ከነበረችበት ሁኔታ ውጥረት አጥላቻም አንጻር ያሳዩት ትልቅ ኃላፊነት ይሰማው ሀገራዊ ስሜትን የሚያነሳሳ የእርቅ የአንድነት መንፈስ ያላቸው ንግግሮች ማድረጋቸው ትልቅ ዋጋ አለው፣ ትልቅ አስተዋጽኦ አድርጓል። ያንን የምልበት ምክንያት አንደኛው እንደተባለው አገሪቷ የነበረችበት አጣብቂኝ ምን ሊፈጠር ይችላል፣ ወዴት እየሄድን ነው፣ ምን አይነት ግጭት ሊፈጠር ይችላል የሚል ትልቅ ስጋት በነበረበት ሁኔታ ያን ማድረጋቸው ብዙ ውጥረት እንዲረግብ አድርጓል። እና በተለይ ደግሞ ከመጡበት ሁኔታ አንጻር ያልተጠበቀ ነው የአቶ ለማና ጠቅላይ ሚኒስትር አብይ እንደዚህ አይነት አገራዊ መንፈስ ያለው መልእክት ይዘው መምጣታቸው በአጭር ጊዜ ስናየው በጣም ትልቅ አስተዋጽኦ አድርጓል። እኔ የምጠብቀው የነበረው ያንን ነው። ንግግሮቹ አሁን እንግዲህ በተለያየ ቦታ ያደረጓቸው ንግግሮች እንዲሁ ዝርዝር ገብተን እንጥቀስ ከተባለ ያው ማንስማማባቸው የማይጥሙን ነገሮች አሉ። ግን ያንን እንዲያስወግዱም አንጠብቅም ካሉበት ሁኔታ አንጻር ግለሰቡ አብይ አለ፣ እንደገና ምናልባት የኦሮሞ ብሔርተኛውም አብይ አለ። የኦህዲድ መሪ ሆኖ ኢህአዴግ ውስጥ ባለው የስልጣን ፍክክር ውስጥ ራሱን አጉልቶ ለማውጣት የሚታገለው አብይ አለ፣ ኢትዮጵያዊ አብይ አለ እና እነዛን ነገሮች አስታርቀው አዋደው ለመሄድ ያደረጉት ሙከራ በጣም ከባድ እንደሆነ ምንም ጥያቄ የለውም። የገመድ ላይ ጉዞ ነው። ያንን ጉዟቸውን በጥሩ ሁኔታ ጀምረውታል። እንግዲህ አንዳንድ ስጋቶች አሉ ንግግሮቻቸው ላይ። ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉ እና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። እስከ ቅሬታዎች አሉ፣ ግን በአብዛኛው የተሳካ ነበር ማለት ይችላል።
የገመድ ላይ ጉዞ ብሎታል ሄኖክ። ጸዳለ፣ ወደ አንቺ ነው የምመጣው። መጽሔታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሑፎች ምልከት አድርጌያለሁ። የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል። ህመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሑፍ ተመልክቻለሁ ከጥቂት ቀናት በፊት ይወጣ። በእርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን አይነት ለውጥ የሚሉትን ገፋ አድርገን እንመርምር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረደሪ ትችያለሽ። ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በእርግጥ በተጨባጭውን የሚችልበት ሁኔታ እና ደርዝ ከግምት አስገብተሽ ጸዳለ።
አመሰግናለሁ። በእርግጥ እንዳልከው የተለያዩ ጽሁፎችን እያተምን ነው ያለ ነው። አንዱም አሁን የጠቀስከው ፍቱን መድኃኒት ወይስ የህመም ማስታገሻ ናቸው ወይ በሚል በአንድ ገስት ጸሐፊ የተጻፈ እኔ እንግዲህ የእሳቸው መምጣትም ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በእርግጥ የእሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ሁን ከራሴ ፐርሰናሊም ይሁን ወይም በመጽሔቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን። በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ፣ ከነገ ወዲያ ለሀገሪቱ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው። ከምንመለከታቸው ብዙ ነገሮች ውስጥ ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም ማስተማመኛ የለንም። ይሄ እንግዲህ ራሱ ኢህአዴግ በ27 ዓመታት ውስጥ የሱን ህልውና ከሀገሪቱ ህልውና ጋር አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ? ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው። ምክንያቱም አመጣጣቸውንም ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው ራሱ ነው ሪኢንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ። ካሁን በኋላ ለኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ በሁሉም ፓራሜትር ስመለከተው።
በሁሉም መመኛቸው
ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው። በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍ ነው።
መልካም እድልና ፈተናዎቻቸውን እንዲሁ ፈታ ፈታ እያደረግን እንሄዳለን። መስኑ ዳንተ ለመለስ ነው ሰዳለ ኢህአዴግ እንደ ፓርቲ ዘለቄታውን ከሀገር ህልውና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች ሀገር መጻኢ እድል ወዲያውኑ ለሚደረጉ ሁለንተናዊ ለውጦች ሀገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜት የሚሰጣልና በርግጥ ኢህአዴግ የመለወጥ ዝግጁነት አለው ከሆነስ ምን አይነት ለውጥ የሚለውን እስኪ መፈተሽን ሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት? አሁን ባለው ሂደት አሁን ባለው መንከባለል የለውጡ ጥያቄ የሁሉም ሊሆን ይችላል። ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል የለውጥ የሚያመራ አቅጣጫ ነው የያዙት ወይም የያዘው ፓርቲያቸው?
ጠቅላይ ሚኒስትር አብይ በጣም አሳሳች ገጸ ባህሪ ነው። ጸዳለ በትክክል እንዳለችው በአንድ በኩል ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል ወይም የሚያጭረው ጥያቄ ትርጣሬ አለ በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁም።
የቱንም ያህል ለውጡ ፈቃደኛ ቢሆኑ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የእሳቸው ነው? ስራው ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? ያን ስሜት ይዞ ለሚከታተል አድማጭ መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምሯል ማለት የሚቻለው? መቼ ነው ያን ብልጭታ አየን የምንለው? የትኞቹ ነገሮች ሲለወጡ ነው? አድማጮቹ ውይይቱ አልተቋጨም። የኢትዮጵያ መጪ ዕጣ ድሎችና ፈተናዎች ውይይቱ ይቀጥላል። ተከታተሉ። ለአሁኑ ግን እንግዶቼን መስፍን ነጋሽን፣ ጸዳለ ለማንና ሄኖክ የማነን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።